ብሔራዊ ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወር ራዲዮ ከሰኞስ ጋር የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። በዚህን ሰዓት ራዲዮናችሁን ከፍታችሁ ከጌታ በረከትን ለመቀበል የተሰበሰባችሁትን ታላላቆች ታናናሾች እግዚአብሔር ይባርካችሁ ጸጋውን ማትረፍርፎ ይስጣችሁ ይያልን የተለመደውን ሰላምታችንን በጌታ በኢየሱስ ክርስቶስ እናቀርብላችኋለን። እንደምን አመሻችሁ የተወደዳችሁ አድማጮች። ዛሬ እንግዲህ ተከታታዩን የገላትያን መጽሐፍ ጥናታችንን እንቀጥላለን ማለት ነው። በሚኖረን ክፍለ ጊዜ ሁሉ እግዚአብሔር በባርኮቱ እንደሚገናኘን ተስፋችን ነው፣ እምነታችንም ነው። እግዚአብሔር አብዝቶ አትረፍርፎ መስጠትን ያውቅበታል እንጂ ቆንጥሮ መስጠትን አያውቅም ከመንፈሱ። ስለዚህ ልባችንን አዘጋጅተን አሁን ወደ ቃሉ ማድ ከመቅረባችን በፊት በዚህ ዝማሬ እስቲ ዝግጅታችንን እንጀምር። እግዚአብሔር ለኔ መታመኛዬ ነው። ወዳጆቼ ጥላት ጡንቻውን አፈርጥሞ ሊቦክሰን ሊያንከባልለንና ሊነክሰን ሲፈልግ በእግዚአብሔር እንደገፋለን። ልጁ ጌታ ኢየሱስ ክርስቶስ ጥላታችንን የመርታት ኃይል አለው፣ ምንጊዜም ድል ይነሳል። የኢየሱስ ክርስቶስን ስም ስንጠራ ጥላታችን ይጠፋል። አዎ ወዳጆቼ ስንቶቻችሁ ባሁን ሰዓት በፍርሃት አላችሁ? ስንቶቻችሁ በለተለያየ አይነት ነገር ውስጥ በጭንቀት አላችሁ? እግዚአብሔርን ተመልከቱ፣ እሱን ተስፋ አድርጉ፣ በርሱ ታመኑ። እግዚአብሔር መደገፊያችን ነው፣ እግዚአብሔር መታመኛዬ ነው። ዳዊት ያለውም ከዚህ የተነሳ ነው፣ በብዙ ነገር ውስጥ አልፏልና። እኔና እናንተንም እግዚአብሔር ለመታደግ እጆቹን አጣጥፎ ቁጭ አይልም። ቃሉ ምንድነው የሚለው? እስራኤልን የሚጠብቅ አይተኛም አያንቀላፋም ይላል። በዚህ ሰዓት እግዚአብሔር በሥራ ብዛት ደክሞ ውሎ ዛሬ አንቀላፍቶ ቁጭ ብሎ ወይንም ደግሞ እንቅልፉን ለጠጥ አድርጎ አይደለም ያለው። እኔና እናንተን በእውነት በየሰከንዱ ይጠባበቀናል ይጠብቀናልም። ቅዱሳን መላእክቶቹን ስለኛ ያዛል። ስለዚህም ደግሞ ፈጽሞ መፍራትና መደንገጥ የለብንም። በምን አይነት ሁኔታ ውስጥ አላችሁ ዛሬ? እስቲ እንጸልይ። እግዚአብሔር መድኃኒታችን፣ እግዚአብሔር አምባችንና አለኝታችን ሆይ እጅግ አድርገን እናመሰግንሃለን። በዚህ ሰዓት ደግሞ እግዚአብሔር ሆይ ከኛ ጋር እንድትሆን፣ እግዚአብሔር አባታችን ሆይ የልባችንን ሸክም ሁሉ እንድትጋራ፣ ከኛም ላይ ደግሞ እንድትጥልና እንድታንከባልል በኢየሱስ ክርስቶስ ስም በፊት እንቀርባለን። አቤቱ ጌታችን ሆይ የኔንም የወገኖቼንም እግዚአብሔር ሆይ ጭንቀትና ፍርሃት በዚህ ሳታቃለ። ምናልባት እግዚአብሔር አምላካችን ሆይ ስለ ነገ አስበን ሊሆን ይችላል። ምናልባት ስለሚቀጥለው ወር ያቀርነውና ያሰምነው ነገር ይሟላ ይሆን ወይ ብለን በጥያቄ ተሞልተን ሊሆን ይችላል። እግዚአብሔር ሆይ አንተ ለሁለንተናችንና ለኑሯችን መልስ ነህና እጅግ አድርገን እናመሰግንሃለን። በዚህ ሰዓት ጸሎታችን በፊት ስለተሰማች ክብር ተመስገን። ጌታ ሆይ አሁን ደግሞ ቃልህን ልንማር ቀርበናል፣ ተዘጋጅተናል። ካንተ ማዕድ ደግሞ መንፈስ ቅዱስ አትረፍርፎ ይሰጠን ዘንድ እግዚአብሔር ሆይ እርዳን። ቀሪውንም ሰዓት ሁሉ ባርክልን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ያው ስም ስትል ስማን። አሜን። ጆች ከገላትያ ምዕራፍ መግቢያ ሐዋርያው ጳውሎስ ጻፊ መሆኑን ዘመኑም በግምት በ57 ዓመተ ምህረት መሆኑን እንዲሁም ደግሞ አለፍ ብለን የምዕራፍ 1ን አጭር መግቢያ ከተቃቀስን በኋላ ወደ መጨረሻ ላይ ሐዋርያ የሚለው ቃል ሁለት ትርጉሞች እንዳሉት መጥቀሳችንና እነዚህንም ሁለት ነጥቦች ደግሞ ለዛሬ ማሳደራችን የሚታወስ ነው። ዛሬ እንግዲህ ከቁጥር 2 እንጀምራለንና መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ ገላትያ ምዕራፍ 1 ቁጥር 2ን ተመልከቱ። ገላትያ ምዕራፍ 1 ቁጥር 2ን ተመልከቱ። በአማርኛው መጽሐፍ ቅዱሳችን ቁጥር 1 እና ቁጥር 2 አንድ ላይ ስላለ ከዚያው ከቁጥር 1 አንስተን እንመለከታለንና ቁጥር 1ንም ቁጥር 2ንም አንድ ላይ እናውጣ። እግዚአብሔር የሚኖረንን ጊዜ ሁሉ ይባርክልን። አድማጮች ሐዋርያ የሚለው ቃል ትላንትና እንደተነጋገርነው ሁለት ትርጉሞች አሉት። አንደኛው ከ12 ደቀ መዛሙርት አንዱ የሆነ ማለት ነው። ቶሎ ጻፍ ጻፍ አድርጉ። ከ12 ደቀ መዛሙርት አንዱ የሆነ ማለት ነው ሐዋርያ ማለት። ይህንን በተመለከተ የሐዋርያ ሥራ ምዕራፍ 1 ከቁጥር 21 እስከ 26 ያለውን ስፍራ ልብ ይሏል። የሐዋርያ ሥራ ምዕራፍ 1 ከቁጥር 21 እስከ 26 ያለውን ስፍራ ተመልከቱ። ሐዋርያ የሚለው ቃል ኢየሱስ ክርስቶስ ባገለገለበት ዘመን አብሮት የነበረን ሰው ያመለክታል። የሐዋርያ ሥራ ምዕራፍ 1 ቁጥር 21ን መመልከት ይቻላል። ቶሎ ጻፍ ጻፍ አድርጉ። ኢየሱስ ክርስቶስ ባገለገለበት ዘመን አብሮት የነበረ ሰው ሐዋርያ ተብሎ ሊጠራ ይችላል። ቁጥር 1ን እንደዋቢ መመልከት ይቻላል። ለ የትንሣኤው ምስክር መሆን የሚችል ሰው፣ የትንሣኤው ምስክር መሆን የሚችል። ቁጥር 22ን ዋቢ አድርጎ መጥቀስ ይቻላል። የሐዋርያት ሥራ ምዕራፍ 1 ቁጥር 22ን በኋላ ተመልከቱ። ሐመሩሃ ሐዋርያ እንዲሆን በክርስቶስ የተመረጠ። አሁንም የሐዋርያት ሥራ ምዕራፍ 1 ቁጥር 22ን ልብ ይሏል። ሐዋርያ እንዲሆን በክርስቶስ የተመረጠ። ቁጥር 22ን መመልከት ይቻላል። እንዲሁም ደግሞ አለፍ ብላችሁ የሐዋርያት ሥራ ምዕራፍ 9 ቁጥር 15 ፈጠን በሉ። የሐዋርያት ሥራ ምዕራፍ 9 ቁጥር 15 የሐዋርያት ሥራ ምዕራፍ 26 ቁጥር 16 እና 17ን በኋላ ተመልከቱ። ሌላው ደግሞ ሁለተኛው ነጥብ ማለት ነው። የተላከ የሚል ትርጉም አለው። ይህ ሁለተኛው ነጥባችን ነው ማለት ነው። የተላከ የሚል ትርጉም አለው። ሐዋርያ የሚለው ቃል የተላከ የሚል ትርጉም አለው። በሐዋርያት ሥራ ምዕራፍ 11 ቁጥር 22 መሰረት ሐዋርያ የሚለው ቃል ሰፋ ያለ ትርጉም ሊሰጠን የሚችል ይህ የተላከ የሚለው ቃል እንደሆነ አምናለሁ። እኔም ሞንክ ብዙዎች እንደሚስማሙበት የይሁዳን ቦታ የተካው ሐዋርያው ጳውሎስ ነው። አስተዋላችሁ? የይሁዳን ቦታ የተካው ሐዋርያው ጳውሎስ ነው። ከኢየሱስ ትንሣኤ በኋላ የይሁዳን ቦታ እንዲተካ ደቀ መዛሙርቱ ማቲያስን መርጠውት ነበር። ይሁን እንጂ በሐዋርያት ሥራ ምዕራፍ 1 ከቁጥር 15 እስከ 16 በተጠቀሰው መሰረት ልብ በሉ። በሐዋርያት ሥራ ምዕራፍ 1 ቁጥር 15 ቁጥር 16 ከተጠቀሰው ውጪ ስለ ማቲያስ ምንም የምናውቀው ነገር የለንም። እግዚአብሔር ወዳጆቼ አስተውሉ፣ የእግዚአብሔር መንፈስ በርግጥ ይህን ሰው ለሐዋርያነት መርጦት ቢሆን ኖሮ ግን ስለ ሕይወቱና ስለ አገልግሎቱ በተለያዩ የቅዱሳት መጻሕፍት ክፍሎች መመልከት በቻለን ነበር። ማቲያስ የተመረጠው ከጴንጠቆስጤ ማለትም መንፈስ ቅዱስ ከመውረዱ በፊት ነበር። ስለዚህም የማቲያስ ምርጫ በእግዚአብሔር ፈቃድ መሰረት ነበር ለማለት ያዳግተኛል። ዛሬ ወዳጆቼ በአብዛኛው ቤተክርስቲያናችን የሚደረጉ የምርጫ ሥርዓቶችም በእግዚአብሔር መንግሥት ፈቃድ የሚከናወኑ አይደሉም። ይህንን ስናገር ደፍሬ ነው። ሐዋርያነት ሥልጣኑ ከእግዚአብሔር እንጂ ልብ በሉ፣ የሐዋርያነት ሥልጣኑ ከእግዚአብሔር እንጂ ከሰው እንዳይደለ ጳውሎስ ይናገራል። ሐዋርያ እንዲሆን ማንም እጁን በመጫን አልሾመው። የሐዋርያነትን መብት ከሌሎች ሐዋርያት እንዲሁም አልተቀበለም። ታዲያ እንዴት ሐዋርያ መሆን ቻለ የሚል ጥያቄ ታቀርቡልኝ ይሆናል። አዎ፣ ሐዋርያ የሆነው ጳውሎስ ማለቴ ነው በኢየሱስ ክርስቶስና እርሱን ከሞት ባስነሳው በእግዚአብሔር አብ ነው። በቃ ይህንን በተመለከተ የሐዋርያት ሥራ ምዕራፍ 9 ቁጥር 15 እና ቁጥር 16ን መመልከት ይቻላል። ሐዋርያው ጳውሎስ በኢየሱስ ክርስቶስና እርሱን ከሞት ባስነሳው በእግዚአብሔር አብ ነው ሐዋርያ መሆን የቻለው። አድማጮቼ፣ የጳውሎስ ሰላምታ በጣም አጭር፣ ቁጥብና ቀዝቀዝ ያለ እንደሆነ መመልከት ይቻላል። በመልእክቱ የማንንም ስም አልጠቀሰም። መልእክቱን የጻፈውም ለአብያተ ክርስቲያናት ማለትም በገላትያ ላሉ አብያተ ክርስቲያናት ሁሉ እንጂ በሌላ መልእክቱ እንደሚያደርገው ለአንድ ቤተ ክርስቲያን ብቻ አልነበረም። አዲስ ኪዳን ቤተ ክርስቲያን የሚለውን ቃል በሁለት የተለያዩ አተረጓጎም ይጠቀምበታል። ልብ በሉ፣ አዲስ ኪዳን ቤተ ክርስቲያን የሚለውን ቃል በሁለት የተለያዩ አተረጓጎም ይጠቀምበታል። አንደኛው ክርስቶስን አዳኛቸው አድርጎ የተቀበሉ በተለያየ አገር ያሉ የተለያዩ ወገኖችን የሚያመለክት ሲሆን፣ ልድገምላችሁ፣ ክርስቶስን አዳኛቸው አድርጎ የተቀበሉ በተለያየ አገር ያሉ የተለያዩ ወገኖችን የሚያመለክት ሲሆን፣ ሁለተኛው አተረጓጎም ደግሞ አጥቢያ አብያተ ክርስቲያናትን ይመለከታል። አጥቢያ አብያተ ክርስቲያናትን ወይም ደግሞ ማኅበራነ ምእመናንን ይመለከታል። እዚህ ላይ ጳውሎስ የሚጠቀምበት በዚህ መልኩ ነው። በገላትያ ብዙ አጥቢያ ቤተ ክርስቲያኖች ወይም ደግሞ ማኅበራነ ምእመናን ነበሩ። ጳውሎስ በጎበኛቸው ቦታዎች ማለትም በአንጾኪያ፣ በጲስዲያ፣ በደርቤና በልስጥራ ማኅበረ ምእመናን ነበሩ። እንግዲህ ጳውሎስ የጻፈውም ለእነዚህ አጥቢያ ቤተ ክርስቲያኖች እንጂ በተለያየ አገር ላሉ የምእመናን ንብረት አልነበረም። በሌላ በኩል ደግሞ የኤፌሶን መልእክቱን የጻፈው በየትኛውም አገር ላሉ የተለያየ ዘርና ቋንቋ ላላቸው ወገኖች ነበር። ይህን ልብ በሉ፣ ሐዋርያው ጳውሎስ የኤፌሶን መልእክቱን የጻፈው በየትኛውም አገር ላሉ የተለያየ ዘርና ቋንቋ ላላቸው ወገኖች ነበር። እስቲ አለፍ ብለን ገላትያ ምዕራፍ 1 ቁጥር 3ን እናንብብ። ከእግዚአብሔር ከአባታችን ከጌታችንም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ይላል። ካብዛኞቹ መልእክቶቹ እንደምንመለከተው ጳውሎስ ሰላምታውን የሚያቀርበው በዚህ ሁኔታ ነበር። ሃይማኖተኞቹ አይሁዳውያን ሰላም ወይም ሻሎም እንደሚሉ ሁሉ ጸጋ የሚለው ቃልም አይሁድ ባልሆኑ የዘመኑ አዛብ የተለመደ ሰላምታ አሰጣጥ ነበር። የእግዚአብሔርን ሰላም ከማግኘታችን በፊት የእግዚአብሔርን ጸጋ መቀበል እንዳለብን ደግሞ ክርስትና ከመያምንባቸው ነገሮች አንዱ ነበር። ቁጥር 4ን ተመልከቱ። ክፉ ከሆነ ካሁን ዓለም ያድነን ዘንድ እንዳምላካችንና እንዳባታችን ፈቃድ ስለ ኃጢአታችን ራሱን ሰጠ ይላል። ወዳጆቼ ኢየሱስ ስለ ኃጢአታችን ራሱን ሰጠ። በዚህ ላይ አንዳችም የምንጨምረው የምንቀንሰው ነገር አይኖርም። እርሱን ራሱን ሰጠ የሚለውን ሳነብ ነፍሴ ባድናቆትና በሐሴት ትሞላለች። እግዚአብሔር ይክበር ይመስገን። እናንተስ ደስ አይላችሁ? ምን ራሳችንን ሰጠን ስንል ሁለንተናችንን ማለትም ጊዜያችንን ገንዘብና ጉልበታችንን በሙሉ ሰጠን ማለት ነው። ኢየሱስ ራሱን ሰጠ። ከዚህ በላይ የሚሰጠው ነገር አይኖርም። ወገኖቼ ጳውሎስ ጌታችን ኢየሱስ ክርስቶስ ብሎታል። እርሱ ጌታዬ ነው፣ እናንተስ እግዚአብሔር እረኛዬ ነው ማለት ትችላላችሁን? እግዚአብሔር እረኛዬ ነው ማለት አንድ ነገር ነው። እረኛ ነው ማለት ደግሞ ሌላ ነገር ነው። ጌታ እረኛዬ ነው፣ ጌታ ጌታዬ ነው። ወዳጆቼ ኢየሱስ ክርስቶስን የሕይወታችሁ ጌታና አዳኛ አድርጋችሁታልን? ቀጥሎ ደግሞ ጳውሎስ ክፉ ከሆነ ካሁን ዓለም ያድነን ዘንድ ይላል። ካዳነን ደግሞ ወንጌል የሚሰራ ኃይል አለው። ወንጌል እውነት ነው ማለት ነው። ወንጌል ማዳን ይችላል። ወደ ጌታ መጥተው ደህንነትን ካገኙ ሰዎች ብዛት ያላቸው ደብዳቤዎች ይደርሱኛል። አዎ ከናንተው ዘንድ ማለቴ ነው። እነዚህ ሰዎች በወንጌል ኃይል ከአልኮል ከእጽ ሱሰኝነትና ከዘማዊነት ድነዋል። ይህ ደግሞ ለወንጌል እውነተኝነት ምስክር ነው። በእኔና በእናንተ ምትክ መስቀል ላይ ሞተ። ክፉ ከሆነ ካሁኑ ዓለም ያድነን ዘንድ ኢየሱስ ክርስቶስ ከሞት ተነስቷል እንጂ ሞቶ አልቀረም። እግዚአብሔር ይክበር ይመስገን። ጌታችን ያዳነን እንደ እግዚአብሔር ፈቃድ መሆኑን ልብ እንድታደርጉ ፈልጋለሁ። ያዳነን እንደ ሕግ ፈቃድ አይደለም። ኢየሱስ ክርስቶስ እንደ እግዚአብሔር ፈቃድ ነው እኔና እናንተን ያዳነው። ከዳን በኋላ ደግሞ በኃጢአት እንድንቀጥል የእግዚአብሔር ፈቃድ አይደለም። እንድንድን የእግዚአብሔር ፈቃድ ነው። ለአብ ከዘላለም እስከ ዘላለም ክብር ይሁን ይላል። ቁጥር 5 መመልከት ይቻላል። እዚህ ላይ ወዳጆቼ ጳውሎስ ጥቂት ቆሚልና ለእግዚአብሔር ክብርን ይሰጣል። ወዳጆቼ አሁን ከምናደርገው የበለጠ እግዚአብሔርን ማክበርና ማመስገን ይኖርብናል። ስለ ትልቁ ስለ ትንሹም ነገር እግዚአብሔርን ማመስገን አለብን። ጧት ማለዳ ከንቅልፋችሁ ስትነሱ እግዚአብሔርን አመስግናችኋልን? ስለዚህ አዲስ ቀን ዛሬ ስለተመላለስንባት ቀን እንደገና ደግሞ በሰላም ወደ ቤታችን ስለተሰበሰብን ከቁጥርም እግዚአብሔር ደግሞ ቤተሰባችንን ስላላጎደለ እግዚአብሔርን አመስግናችኋልን? ምናልባት እየዘነበ ይሆናል ይህን መልእክት ስታዳምጡ ማለቴ ነው። ግን ስለ ዝናቡም ቢሆን እግዚአብሔርን አመስግናችኋልን? ለዚህ ሰዓት ላደረሳችሁ አምላክ ምስጋናን ሰጥታችኋልን? ክርስቶስ ስለ ኃጢአቴ ራሱን ሰጠ ወዳጆቼ። ስለዚህም እኔ አመሰግነዋለሁ። ከዘላለም እስከ ዘላለም ለእግዚአብሔር ክብር ይሁን፣ አሜን። የጳውሎስ ሰላምታ እዚህ ላይ ያበቃል። ምንም እንኳ አስደናቂ እውነቶች የተንጸባረቁበት ቢሆንም ሰላምታው ቀዝቀዝ ያለ እንደሆነ መመልከት ይቻላል። አሁን ደግሞ በቀጥታ ወደ ርዕሰ ጉዳዩ በመዝለቅ ከቀዝቃዛነት ወደ ግለት በፍጥነት ይሸጋገራል አዋርያው። አንዳንዶች የወንጌልን እውነት እየሸራረፉ ነበር። ጳውሎስ ግን ስለ ወንጌል ሕይወቱን እንኳን ለመስጠት ቆርጧል። ስለዚህ ማነጋገሩ ግለት ያለበት ይመስላል። እስቲ ቁጥር 6ን ተመልከቱ። በክርስቶስ ጸጋ እናንተን ከጠራችሁ ከርሱ ወደ ልዩ ወንጌል እንዴት ፈጥናችሁ እንዴት እንዳለፋችሁ እደነቃለሁ ሲል ይናገራል። ወንጌልን በሁለት ገጽታ መመልከት ይቻላል ወዳጆቼ። አንደኛው የወንጌል እውነት ወይም ሐቅ ሲሆን ልብ በሉ፣ አንደኛው የወንጌል እውነት ወይም ሐቅ ሲሆን፣ ሁለተኛው ደግሞ የዚያ ሐቅ ወይም እውነት ትርጓሜ ነው። የዚያ ሐቅ ወይም እውነት ትርጓሜ ነው። እንግዲህ ለዚህ ነው ወንጌልን በሁለት ገጽታ ከፍለን የምንመለከተው። የኢየሱስ መሞት መቀበርና ከሞት መነሳት የወንጌል ሐቅ ነው። ጳውሎስ ለቆሮንቶስ ሰዎች ሲጽፍላቸው እኔ ደግሞ የተቀበልኩትን ከሁሉ በፊት አሳልፌ ሰጣዋችሁ እንዲህ ብዬ መጽሐፍ እንደሚል ክርስቶስ ለኃጢአታችን ሞተ ተቀበረም፣ መጽሐፍም እንደሚል በሦስተኛው ቀን ተነሳ ይላል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 3 እና 4 መመልከት ይቻላል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 3 እና 4ን በኋላ ተመልከቱ። እነዚህ ነገሮች የማይለወጡ የወንጌል ታሪካዊ ሐቅ ወይም እውነት ናቸው። በዚህ እውነት ካላመንን ወይም ካልተስማማን በቀር ወንጌልን እንሰብካለን ማለት ዘበት ነው። ሌላው ማለትም ሁለተኛው የወንጌል ገጽታ ደግሞ የወንጌል አተረጓጎም የምንለው ነው። እነዚህን ነገሮች የምንቀበለው በእምነት ብቻ ነው። ጳውሎስ ለገላትያ ማኞች የሚጽፈው መልእክት አብይ ርዕሰ ጉዳይም የወንጌልን አተረጓጎም ወይም ደግሞ የወንጌል ሐቅ እንዴት በሕይወታቸው መተርጎም እንዳለበት ማመልከት ነበር። እነዚያ የአይሁድ እምነት አክራሪዎች የጳውሎስን እግር ተከትለው እስከ ገላትያ ድረስ መጥተዋል። እንደ እውነቱ ከሆነ እነዚህ ሰዎች የወንጌልን ሐቅ በተመለከተ ምንም ማስተባበያ ማቅረብ አይቻላቸው። ምክንያቱም ከትንሣኤ በኋላ ከ500 የሚበልጡ ሰዎች ከትንሣኤ በኋላ ኢየሱስን አይተውታል። ይህን የሚያሉ ምስክሮች ባሉበት ሁኔታ ደግሞ ሐቁን መሸፈጥ አይቻልም። እነዚያ የአይሁድ ሃይማኖት አቀንቃኞች ችግራቸው የወንጌል ታሪካዊ ሐቅ ላይ ሳይሆን ያንን ሐቅ እንዴት መተርጎም አለብን የሚለው ላይ ነበር። ክርስቶስ መሞት መቀበሩንና ከሞት መነሳቱን አይክዱም። ደህንነት በርሱ እንደሆነም ይቀበላሉ። ከዚሁ ጋር አያይዞም በክርስቶስ ከመአመናችን በተጨማሪ የሙሴን ሕግ መጠበቅ ወይም መፈጸም አለብን የሚል አመለካከት ነበራቸው። ይህ እንግዲህ ከጥንት ጀምሮ ሲንጸባረቅ የነበረ የሐሰት ትምህርት ነው። ጥንታዊ ብቻ ሳይሆን ይህ ችግር ዛሬም አብሮን ነው። በእግዚአብሔር ጸጋ ላይ የምናክለው ወይም የምንጨምረው ነገር እንዳለን ያስተምራል። በጣም የሚገርመው ደግሞ በዘመናችን ያሉ የሐሰት ትምህርቶች በሙሉ የተመሰረቱት በዚያ አቋም ዙሪያ መሆኑ ነው። ለመዳን የሰው አስተዋጽኦ እንደሚያስፈልግ አድርገው ያስተምራሉ። ለፊልጵስዩስ ወይኒ ጠባቂ ጳውሎስ በጌታ በኢየሱስ ክርስቶስ ምን ትድናለህ ነበር ያለው። የሐዋርያት ሥራ ምዕራፍ 16 ቁጥር 31ን ተመልከቱ። እንደገና ደግሞ ስምዖን ጴጥሮስ ለአይሁድ ሸንጎ አባሎች ሲናገር እድንበት ዘንድ የተሰጠን ከሰማይ በታች ሌላ ስም የለምና ብሎታል። ሐዋርያት ሥራ ምዕራፍ 4 ቁጥር 12ን ይመለከቷል። ኢየሱስ ለደቀ መዛሙርቱ በጸጋው ወንጌል የሚገኘው መዳን እንዲሰብኩ አዟቸዋል። ኢየሱስ ያደረገላቸውን በእምነት ብቻ መቀበል እንጂ አንዳችም የራሳቸው የሆነ ነገር እንዲያደርጉ አላስፈልግም። ለዚህም ነበር ጳውሎስ ለገላትያ ማኞች በክርስቶስ ጸጋ እናንተን ከጠራችሁ ከርሱ ወደ ልዩ ወንጌል እንዲፈጥናችሁ እንዴት እንዳለፋችሁ እደነቃለሁ በማለት የጻፈላችሁ። ቁጥር 7ንም እንዲሁ ተመልከቱ። ወንጌልን ማጣመም ማለት ያለ መልኩ መልክ መስጠት፣ ያለ ትርጉሙ ትርጉም መስጠት ማለት ነው። በዚህ ክፍል መሰረት ማለት ነው። እንዲሁም ማለፍ ብላችሁ ቁጥር 8ን ተመልከቱ። በዚህ ክፍል መሰረት አነጋገሩ የጳውሎስ ማለቴ ነው ጠንካራና ምንም ማወላወል የሌለበት ነው። ሌላው ቀርቶ የሰማይ መልአክ እንኳን የተለየ ወንጌል ቢሰብክልን በፍጹም መቀበል እንደሌለብን ነው መረር ባለ ቃል ሐዋርያው የሚያሳስበን። ወዳጆቼ በአሁኑ ጊዜ ብዙዎች የተለየ ወንጌልን ይሰብካሉ። እነዚህ ሰዎች የብርሃን መልአክ ተመስለው ሊመጡ ይችላሉ። ሰይጣን ራሱ የጽድቅ አገልጋይ ለመምሰል ራሱን እንደ ብርሃን መልአክ ሊያቀርብልን ስለሚችል በዚህ መገረም የለብንም። ቁጥር 9ን በኋላ ተመልከቱ። በዚህ ክፍል መሰረት ወንጌል ለሰው በጎ ሥራ የሚተው ስፍራ የለውም። ሮሜ ምዕራፍ 4 ቁጥር 5ን ተመልከቱ። ነገር ግን ለማይሰራ ኃጢአተኛውንም በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል ይላል። ደህንነትን ለማግኘት ወገኖቼ መልካም ነገርን ማድረግ እንዳለባቸው የሚያስቡ ብዙ እጅግ ብዙ ሰዎችን አነጋግሬያለሁ። አንዳንድ ጊዜ ያገኘሁት ሰው ክርስቲያን ለመሆን የሚቻለኝን ያህል ጥሩ ሰው ለመሆን እየመከርኩ ነው፣ እንደሚሳካልኝና በቅርቡ ክርስቲያን እንደምሆንም እርግጠኛ ነኝ አበበ አለኝ። እኔም እንደምትለው ተሳክቶልህ መልካም ሰው ከሆነ ክርስቲያን አትሆንም፣ ምክንያቱም ክርስቶስ የሚያድነው መልካም ሰዎችን አይደለም፣ እርሱ የሚያድነው ኃጢአተኞችን ነው በየመለስኩለት። ጌታ ኢየሱስ ራሱ ኃጢያንን እንጂ ጻድቃንን ወደ ንስሐ ለመጥራት እንዳልሆነ ተናግሯል። አይደለም እንዴ? ስለ መልሴ ምን ትላላችሁ? ይህን ያለበት ምክንያትም አንድ እንኳን ጻድቅ እንደሌለ ስለሚያውቅ ነው። ጌታ ኢየሱስ ክርስቶስ ይህንን የተናገረው በጣም ጻድቅ የሚባል ሰው እንኳን ሳይቀር ሰዎች ሁሉ በእግዚአብሔር ፊት ኃጢያተኞች ናቸው፣ ጽድቃችን እንደ መርገም ጨርቅ ነው አልኩት። እንግዲህ መደምደሚያ ያደረኩትም ይህንን ነው። ለዚህ ሰው ሮሜ ምዕራፍ 3 ቁጥር 19 አፍም ሁሉ ይዘጋ ዘንድ ዓለምም ሁሉ ከእግዚአብሔር ፍርድ በታች ይሆን ዘንድ ሕግ የሚናገር ሁሉ ከሕግ በታች ላሉት እንዲሆን እናውቃለን ይላል። አለፍ ብላችሁ የመጨረሻ ጥቅሳችን የሆነውን ገላትያ ምዕራፍ 1 ቁጥር 10ን ተመልከቱ። ሰውን ወይስ እግዚአብሔርን አሁን እሺ ያሰኛለሁን? ወይም ሰውን ደስ ላሰኝ ፈልጋለሁን? አሁን ሰውን ደስ ባሰኝ የክርስቶስ ባሪያ ባልሆንኩም ይላል። ደስ ማሰኘት ማለት ሰዎችን ወዳጅ ጓደኛ ወይም ዘመድ ማድረግ ማለት ነው። በአንደኛ ተሰሎንቄ ምዕራፍ 2 ቁጥር 4 እና ምዕራፍ 4 ቁጥር 1 ግን በአንደኛ ተሰሎንቄ ምዕራፍ 2 ቁጥር 4 እና በምዕራፍ 4 ቁጥር 1 ግን እግዚአብሔርን ደስ ስለማሰኘት ይህን የሚናገረው ነገር አለው። እግዚአብሔርን ደስ ማሰኘት ራስን ወይም ሌሎችን ደስ የማሰኘት ተቃራኒ ነው። የወንጌል ስብከት ሰውን ማስደሰት ማለት አይደለም። ሰውንና እግዚአብሔርን እኩል ደስ ማሰኘት አይቻልም። የጸጋን ወንጌል የሚሰብኩ አገልጋዮች ሰዎችን ደስ ስለሚያሰኙ የተለያየ ችግር ሊደርስባቸው ይችላል። ደህንነትን ያላገኙ የቤተ ክርስቲያን አባሎች የጸጋ ወንጌልን መስማት አይፈልጉም። የእግዚአብሔር ጸጋ በፊቱ ምስኪንና ደካሞች መሆናችንን ስለሚገልጥ በፍጹም ጸጋውን መቀበል አንፈልግም። የሰው ልጅ በተፈጥሮ ወዳጆቼ የሃይማኖታዊነት ዝንባሌ ስላለው ሃይማኖት ሊያድነው እንደሚችል አድርጎ ያስባል። የሚያስፈልገው የሚረዳው እንጂ የሚያድነው ሰው እንዳልሆነ ያስባል። በቅርቡ የአንድ ታዋቂ ሰባኪ ስብከትን በቴሌቪዥን እየተከታተልኩ ነበር። ከቴክኒክና ከሞያ አንጻር ከተመለከትነው ያ ፕሮግራም ወይም ዝግጅት በጣም የተዋጣለት ዝግጅት ነበር። ክርስቶስ ወደዚህ ዓለም መምጣቱን በመልእክቱ ያ ሰው አመልክቷል። ስለ ክርስቶስ ሞትና ትንሣኤም ተናግሯል። በጣም የዘነጋው ነገር ቢኖር ግን አድማጮቹ ኃጢአተኞችና አዳኝ የሚያስፈልጋቸው መሆኑን ነው። ይህ ዋና ነገር ነው። ልብ በሉ፣ ይህ ሰባኪ በመልእክቱ ውስጥ የዘነጋው ነገር ቢኖር ምንድነው ማለት ነው? አድማጮቹ ኃጢአተኞችና አዳኝ የሚያስፈልጋቸው መሆኑን ነው የዘነጋው። ክርስቶስ ወገኖቼ ለኃጢአታቸው እንደሞተና በርሱ በማመን ደህንነትን ማግኘት እንደሚቻል አልነገራቸው። በስብከቱ ውስጥ ማለቴ ነው። እንዲሁ ብቻ ራስን ስለመስጠት ነበር የሚሰብከው። አድማጮቼ ክርስቶስ የኛን አሮጌ ማንነት አይፈልግም። እግዚአብሔር ይክበር ይመስገን። አንድ ጊዜ እኔና እናንተ በልጁ በኢየሱስ ክርስቶስ ደም ታጥበን ከነጻን በኋላ አሮጌ ነገራችን ወድቋል ማለት ነው። ስለዚህ የእርሱን ፋና እየተከተልን መስቀሉን ከፊት ለፊታችን አድርገን ኢየሱስ ክርስቶስን አዳኛችንና ጌታ አድርገን በላያችን በኑሯችን ሁሉ እየሾምን እርሱን እንከተላለን። እግዚአብሔር ስለዚህ ድንቅ አሰራሩና ቃሉ ለዘላለም ይክበር ይመስገን። እንግዲህ አድማጮቻችን የዛሬው ትምህርታችን እዚህ ላይ ያበቃል። የዚህን ተከታይ ክፍል በነገው ምሽት ክፍለ ጊዜያችን ይዘንላችሁን ቀርባለን። ደህና አደሩ
አድማጮቻችን። እስካሁን ስታዳምጡት በነበረው ዝግጅቶቻችን እንደተባረካችሁ እናምናለን። አስተያየት ወይም ጥያቄ ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።